በተባበሩት መንግስታት ከኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ጋር የተካሄደ ቃለ ምልልስ ነው ተከታዩ። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ አምባሳደር ታዬ አጽቀሥላሴን ያነጋገረው አሉላ ከበደ ነው። ለምሽቱም በበርካታ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ አሉላ ከአምባሳደር ታዬ ጋር ካደረገው ሰፊ ቃለ ምልልስ የመጀመሪያውን ክፍል ይዞ ቀርቧል።
አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ፣ በቅድሚያ ለጊዜው አመሰግናለሁ።
በእናንተ ሬዲዮ ጣቢያ እንድቀርብ ስለተጋበዝኩ ከፍ ያለ ምስጋናዬን አቀርባለሁ።
አምባሳደር ታዬ፣ የረሃብ አደጋ አፋፍ ላይ ላሉ ወገኖች በትግራይ አፋጣኝ የሰብአዊ እርዳታ ለማድረስ የኢትዮጵያ መንግስት ለ53 ዓለም አቀፍ የረድኤት ሰራተኞች የሰጠውን ፍቃድ ተከትሎ የተለያዩ የተባበሩት መንግስታት ድርጅቶች የጉዞና የተልእኮ ዝግጅት በማድረግ ላይ መሆናቸውን የዋና ጸሐፊውን ቃል አቀባይ በዋቢነት ጠቅሳ በመንግስታቱ ድርጅት የዜና ወኪላችን አድርሳናለች። በቀጥታ ዛሬ ወዳለው ሁኔታ እንዲወስደን፣ በአሁኑ ሰዓት ያለው ተጨባጭ ሁኔታ ምን ይመስላል? ለረሃብ ይጋለጣሉ በሚል ስጋት ላሳደሩ ህጻናትና ለሌሎች የቱን ያህል ፈጥኖ እርዳታ ለማድረስ እየተቻለ ነው?
በጣም አመሰግናለሁ። ትክክል ነው፣ ለዜጎች ፈጥኖ መድረስ፣ ዜጎችን ታደግ ዋንኛው ኃላፊነት የኢትዮጵያ መንግስትና ህዝብ ነው። እንደሚታወቀው ይሄ እንደ መንግስት ሲታይ ያልተጠበቀ ነገር ግን በቲፒኤልኤፍ ቡድን አስቀድሞ የተጠና የተቀነባበረ እቅድ ያለው ትልም ያለው ጥቃት በመንፈጸሙ የመጀመሪያው ተግባር የሀገርን ህልውና ወይም ደግሞ የኢትዮጵያን ህይወት ማትረፍ ነው የነበረው። ከዚሁ ጋር ተያይዞ ብዙ ሰው ጉዳት ላይ ወድቋል። ከዚህ ጋር ለማየት የሚቻለው አንደኛ እስካሁን የተከናወኑት ነገሮች በዋነኛነት በተለይ ጊዜያዊ አስተዳደሩ ከቀን ወደ ቀን እግር እየተከለ እንደ መስተዳድር በክልል ደረጃ በማዕከልም በወረዳና በቀበሌ ደረጃ በተቻለው መጠን መዋቅሮችን እየዘረጋ የህዝብን ደህንነት የሚጠብቁ አካላትን በማደራጀት ላይ ይገኛል። ይሄ ራሱን የቻለ ትልቅ የማረጋጋት ፋይዳ አለው። እሱም ብቻም ሳይሆን መሰረታዊ አቅርቦቶችን አቅም በሚፈቀደ መጠን ለማቅረብ የሚያስችል ሁኔታ የተፈጠረ እንደሆነ ለማየት ይቻላል። አንዱ ይሄ ነው። ሁለተኛ ከዚሁ ጋር ተያይዞ ትግራይን የማይተዳደር የኢትዮጵያ አካል እንድትሆን የሚፈልጉ በርካቶች ናቸው። ይሄንን በመታገል ደረጃ ሰፋ ያለ ስራዎች ተከናውነዋል። የቲፒኤልኤፍ ያመጽ ቡድን መቀሌን ለቆ በሄደበት ወቅት ያደረሰው ጥፋት ልኬታው በቀላሉ ለማስቀመጥ የሚቻል አይደለም፣ አያሌ ነው። የትግራይ ህዝብ የኢትዮጵያ ህዝብ ጥሪት ሁድም ብሎ ነው ተጥሎ የተኬደው። ስለዚህ መሰረተ ልማትን በመጠገን በብዙ ቦታዎች እናንተም እንደምታውቁት ስልክም መብራትም ውሃም አገርን ጉድ ጉባኤ በሚያሰኝ ልኬታ ነው የጠፋውና ይሄንን መልሶ በማቋቋም የጊዜያዊ አስተዳደሩ ከፌደራል መንግስት ጋር በመሆን እንዲሁም ደግሞ ከሌሎች ድጋፍ ኃይላት ጋር በመሆን በተቻለው አቅም በመጠገም በስራ ላይ ለመዋል ጥረት እየተደረገ ነው። ሶስተኛውና ምናልባት ትልቁ ተግባር የሚባለው ቅድም እሷ ጠቀሱት የሰብአዊ እርዳታውን በሚመለከት ነው። እስካሁን የደረሰው እርዳታ 70% የሚሆነው በመንግስት በኩል የተከናወነ ነው። በዓለም አቀፍ ድርጅቶች ወደ 30% የሚሆን ነው። በስሌት በቁጥር ደረጃ በተለይ በኢመርጀንሲ ድርጅቱ ወይም ኦቻ በኩል እና በኢትዮጵያ መንግስት ያለው አሰስመንት እርዳታ ፈላጊውን ቁጥር በሚመለከት ብዙም ይራራቅ አይደለም። እስካሁን እርዳታ ድርጅቱ ኮሚሽነር ምትኩ እንደገለጹት ወደ 400,000 የሚሆን ኩንታል ምግብ አቅርቦት፣ አልሚ ምግብ፣ ሩዝ የመሳሰሉ ደርሷል። እንዲሁም ደግሞ ወደ 60,000 ኩንታል አሁን በመጓጓዝ ላይ ነው። ወደ 690,000 ኩንታል ደግሞ ጅቡቲ ደርሶ ወደዛ በመላክ ነው። ስለዚህ አብዛኛውን የሚከናወነው በኢትዮጵያ መንግስት በኩል ነው። ከዚህ ጋር ተያይዞ የዓለም አቀፍ ለጋሽ ድርጅቶች በተቻላቸው መጠን በተለይ እንደ ዩኒሴፍ የመሳሰሉት ድርጅቶች ኦቻ መጀመሪያ ከጸጥታ ጋር ተያይዞ እግር ይጎትቱ ነበር። አሁን የጸጥታ ችግር እንደሌለ ባረጋገጡበት ጊዜ ድጋፋቸውን በመስጠት ላይ ናቸው። ፍላጎቱ ሰፋ ያለ ነው። ስለዚህ ዓለም አቀፍ ድርጅቶች ተሳትፎ በስፋት የሚጠበቅ ነው። ብዙውን ጊዜ ከድጋፉ ይልቅ መግለጫው ስለሚያይል አንዳንዴ ምናልባት ትክክለኛውን እውነታ በሚዛን ለማስቀመጥ እንደሚያስቸግር ማየት ይቻላል እና ለከናው የተባበሩት መንግስታት ቃል አቀባይ ስቴፈን ባለፈው እንደገለጹት መቻቻል አለ። ይሄንን ነው ለማየት የሚቻለው።
መልካም እርሶ እንዳሉት በርከት ያሉ መግለጫዎች ወጣሉ። ጠንከር ያሉ ትችቶችም በኢትዮጵያ መንግስት ላይ ሲቀርቡ እንሰማለን። በቅርቡ የተባበሩት መንግስታት ድርጅት ዋና ጸሐፊው የዘርፍ ጅት መከላከል ጉዳዮች ልዩ አማካሪ አሊስ ንንዳርቲ በኢትዮጵያ የቀጠለው ያሉት ዘውግ የለየ ግጭት እና የኃይለ ጥቃት እንዲሁም በትግራይ ተፈጽሟል በሚል ክስ የቀረበባቸው ከፍተኛ ጥቃቶች ያሳሰባቸው መሆኑን ተናግረዋል። ልዩ አማካሪዋ በትግራይ ግጭት የተሳተፉና አጋሮቻቸው ነው ያሉት ህገወጥ ግድያ፣ የጾታ ጥቃት፣ የንብረት ዘረፋ፣ የጅምላ ግድያዎች እንዲሁም የሰባዊ ረዴት እንዳይደርስ ማስተጓጎሉን ጨምሮ እጅግ ከፍተኛ ያሏቸውን የመብት ጥሰቶች መፈጸማቸውን የሚያመለክቱ ሪፖርቶች እንደደረሷቸው ነው የተናገሩት። እዚህ ላይ የኢትዮጵያ መንግስት ምላሽ ምንድነው?
በመሰረቱ እዚህ የጀኖሳይድ ልዩ አማካሪ አሊስ ያወጡት መግለጫ ክስ ሳይሆን ሪፖርት ነው። አብዛኛውን መስመር በመስመር ካዩት በአሌጌሽን ወይም ደግሞ በሪፖርት ደረጃ የቀረበልን ነው የሚሉት። ነገር ግን ዋናው ቁም ነገሮቹ ላይ ማየት ጠቃሚ ይመስለኛል። ያነጣጠሩት ምናልባት በኢትዮጵያ ያለው የፖለቲካ ማህበረሰብ አደረጃጀት አሁን ቅድም እንደተጠቀሱት ብሔር መሰረት ያደረገ የፖለቲካ አደረጃጀት በመኖሩ የተነሳ የችግሩ ምንጭ ይሄ ነው የሚል ነው። ይሄም ብቻም ሳይሆን ምናልባት ከአሊስ ከፋ ያለ ደግሞ ረዳት አማካሪ ፕራምሊን ፓተን ይባሉ ደግሞ ምናልባት ለኛ ለኢትዮጵያውያን የማይመጥነን የማናስበው የማንገምተውም ክስ ያቀርባሉ። አብዛኛውን በተጨባጭ መረጃ ላይ የተመሰረተ ሳይሆን በመገመት ወይም ደግሞ በደረሳቸው ያቤቱታ መጠን ስጋታቸውን የሚያቀርቡበት ነው። ከአሊስ እና እንዲሁም ደግሞ ሚስ ፕራሚላ ፓተን ጋር ተደጋጋሚ ውይይቶች አድርገናል። አሊስ ስራውን ከተረከቡ ገና 3-4 ሳምንት ቢሆናቸው ነው የመጀመሪያ ስራቸው ነው በዚህ ቦታ። ኬንያዊ በመሆናቸው የኢትዮጵያን ሁኔታ፣ የአካባቢውን ሁኔታ፣ በተለይ ኬንያ ከምርጫ ጋር ተያይዞ ያጋጠመን ችግር በሚመለከት በስፋት እየሰሩ በአካባቢያችንም በዋነኛነት ባይሆንም ወጣ ገባ የሚሉ እና አካባቢውን ያውቃሉ ተብሎ የሚገመቱ ናቸው። መነሻው ትንታኔያቸው መነሻ ምናልባት ማህበረሰባዊ አደረጃጀትን በኤትኒክ ወይም ደግሞ በእኛ አጠራር ብሔር በሚለው ወይም ደግሞ እሱ እንዳሉት በዘውግ ማደራጀት በትክክል ካልተያዘ ጦሱ በማህበረሰብ መካከል ግጭት ያመጣል የሚል ነው። ይሄ እንዳንድ ጉዳይ ብዙ ክርክር ሊካሄድበት የሚችል ይመስለኛል። የጦሱ ምንጭ አደረጃጀታችን ነው ወይስ ማህበረሰቡን እንወክላለን የሚሉ የፖለቲካ ድርጅቶች ሳንክ ነው የሚለውን አንጥሮ ማውጣት የሚገባ ይመስለኛል። ምክንያቱም ማለት አስተያየታቸው ከኢትዮጵያ ማህበራዊ ጥንቅር እና ውቅር ጋር አብሮ የሚያያዝ እንዳልሆነ ግልጽ ነው። እንደ ማህበረሰብ ሁላችንም ለኢትዮጵያዊነት ትልቅ ፋይዳ የምንሰጠውን ያክል ለሀገራችን ቀና የመሆናችን ያክል ማህበረሰባችን ጥንቅር ደግሞ እኛ የፈጠርነው ሳይሆን የተሰጠን በመሆኑ እውነታውም እሱ ስለሆነ በብዙ ብሔር ብሔረሰቦች የተደራጀን ህዝቦች ነን። ስለዚህ አደረጃጀታችን ያንን መልክ መያዙ የጦስ ምንጭ ነው ብሎ መደምደም አይቻልም። የጦስ ምንጭ የሚሆኑት ይሄንን አደረጃጀት ምናልባት የፖለቲካ ስልጣን ኑፋቄነት ወይም ገደብ የሌለው የፖለቲካ ስልጣን ምኞት ጋር የሚታይ ግጭት ወይም የፖለቲካ ፍላጻ የሚፈጥረው ነው። የሆነ ሆኖ በእርግጥ ፕራሚላ ፓተን እንዲሁም ደግሞ አሊስ የሚያቀርቡት በዋነኛነት ክስ ሳይሆን መታረም ያለባቸው ምልከታዎች ነው። በሴት እህቶቻችን በልጆቻችን ላይ የጾታዊ ጥቃት ተፈጽሟል። ይሄ የኢትዮጵያ መንግስት የሰብአዊ ጉዳይ ሚኒስቴር ያረጋገጡት ይመስለኛል። ዋናው ዞሮ ዞሮ ቀደም ሲልም በተለያየ ተባብርት መንግስታት መድረኮች እንዳሰማ ነው ኢትዮጵያ እንደ ሀገር የጾታዊ ጥቃትን በሚመለከት ይሄን የፈጸመ የህግን የመጨረሻ ጥግ ውሳኔ ማግኘት አለበት የሚል አቋም ነው ያለው። ማለትም በዚህ ላይ ትግስት የለም። ትግስት ካለም የትግስት ደረጃው 0 እና 0 ብቻ ነው። ስለዚህ ይሄን የፈጸሙ በግልም ይሆን በማስተባበርም ይሆን የፈጸሙ ተጠያቂ ነው የሚሆኑት። ምክንያቱም ለራሳችንም ለሀገራችንም ለአጠቃላይ ማህበረሰባችንም የህሊና ቁስል ጥለን እንደናንችም። ስለዚህ ይሄን የፈጸሙ የመጨረሻውን የህግን ኃይል ማየት አለባቸው። የኢትዮጵያ ሰብአዊ መብት ኮሚሽንም በዚህ አግባብ ያስቀመጠው ይመስለኛል። የሆነው ነው አንዳንድ ይሄ ጉዳይ በአፍሪካ ሀገር የተፈጸመ በመሆኑ አንዳንዴ ሁልጊዜ የተለመደ ተጠርጣሪ የመሆን ድል ያጋጥማል። ለዚህም ነው አሊስ እንኳን ባይሉትም ፋሚሊ ፓተርን የጾታ መደፈር ዘመድ በዘመዱ ላይ እንዲያደርግ ተገዷል የሚል ድፍረት የተሞላው አስነዋሪ ቃል ነው የተናገሩት። ይሄን በሚመለከት ማረም እንደሚገባቸው ተከክል ነግረናቸዋል። ለስታቸው ብቻ ሳይሆን ላለቃቸው ይሄ ሌላ ቦታ የታየ ኮፒ ያደርጉ የለጠፉ የሚሰጥ ስቴትመንት ኢትዮጵያን ስሜታችንን ባህላችንን ይጎዳ ነው። ስለዚህ መታረም አለበት የሚል የጸና አቋም ነው ያለን። እሱን እስካላስተካከሉ ድረስ እንደ አባል ሀገር ተባብረን የመስራት ግዴታ የለብንም። አትሊስት ከጽፈት በታቸው ጋር ይሄን ማስተካከል አለባቸው ወይም ደግሞ በተጨባጭ መረጃ ማቅረብ አለባቸው እንጂ ያገርን ስለነቦና ያገርን ህሊና በሚያቆስል አይነት መልኩ የሚሰጥ ስቴትመንት ያውም እንዳባላ ጋር ሳይማከሩ ሳይነጋገሩ። ሳቸውም ለነገሩ ለቦታው አዲስ ናቸው። ካንዱ ቢሮ ወደ አንዱ ቢሮ ሲዞሩ ነው የቆዩት እና ይሄ ነው ለማለት የምችለው።
መልካም አምባሳደር ታየ ተከስተ አድርጓቸው ያለሁት የኢትዮጵያ የሴቶች የህፃናትና የወጣቶች ጉዳይ ሚኒስትር ፍሊሳን አብዱላ አህመድ በቅርቡ በአስተላለፉት የትዊተር መልእክት አማካኝነት ከአካባቢው ግብረ ኃይል ደርሶናል በተጨባጭ የጾታ ጥቃት መፈጸሙ ተረጋግጧል ብለዋል። ይሁንና ያለ ጥርጥር ይህ ጥቃት መፈጸሙን ቢያውቁም የትኛው ክፍልና እንዴት እንደተፈጸመ የሳቸውም የትዊተር መልእክት ማብራራምና እርሱም እስከ ህጉ ጥግ ድረስ ይወሰዳል ብለዋል። ምርመራ ተጀምሯል። የሚቀርቡት ክሶች እና የተፈጸሙት ላይ እርምጃ የመወሰዱን ነገር በትይዩ በቀጥታ ለማዛመድ መፈጸሙ ከተረጋገጠ በኢትዮጵያ መንግስት በኩል የቀረቡትን ተጠያቂ ለማድረግ በምርመራ ማረጋገጥ ምን አይነት እርምጃ እየተወሰደ ይሆን?
መቀሌ ሲለቀቅ መቀሌን እና ትግራይን እናስተዳድር ነበር ያሉ ሰዎች በአስር ሺዎች የሚቆጠሩ ያውም ደግሞ በብርቱ ጥበቃ ላይ የነበሩ በግረሙቅ የተያዙ በርካታ ወንጀለኞችን የተለያዩ የማጥቂያ መሳሪያዎች እያደሉ በትነዋቸዋል። በመሆኑም ይህ አይነት ከእስር ቤት የተለቀቀ ሰው መቀሌን ቲፒኤልኤፍ ቡድን ያወደመውን ያክል ይሄ ቡድን ህዝቡን ዘርፎታል፣ ገፎታል፣ አንገላት። እንዲህ አይነት ከዚህ በፊት በተለያየ ምክንያት በወይኒ የወረደ ሰው በመቀሌ ላይ ጉዳት አድርጓል። በመሆኑም ምናልባት ይሄ ቡድን ይሄ ኃይል በሴቶቻችን ላይ ጥቃት አላደረሰም ለማለት አይቻልም፣ ግን መጣራት አለበት እና እንደኔ እይታ ዋናው መርሆቹን እና ቁርጠኝነቱን ማስቀመጥ ነው። ምናልባት የሚስ ፕራሚላ ፓተን የኢትዮጵያ መከላከያ ሰራዊት ኃይላት በዚህ ጉዳይ ላይ ጠንካራ ውይይት ያደርጉ በነበረበት ወቅት የተቀዳውን ቪዲዮ አቅርበውልናል። በእርግጥ ያላቸውን ቁርጠኝነት ይሄንን ለመከላከል አድንቀዋል። የሆነ ሆኖ ሁሉም የህግ አካላት ይሄንን ጉዳይ ከስር ከመሰረቱ መርምሮ አጣርቶ ይሄን ወንጀል የፈጸሙ በሙሉ ተጠያቂ መሆን አለባቸው። ስለዚህ የኢትዮጵያ ሴቶችና ወጣት ሚኒስቴር በትዊተር ገጻቸው እንደገለጹት ዋናው ቁርጠኝነቱ ነው እና በቀጣይነት ከምርመራ ጋር ተያይዞ እንግዲህ ለህዝብ ግልጽ የሚሆን ይመስለኛል። ምክንያቱም በዚህ ግጭት ይሄን የመሰለ ጠባሳ በአገር ላይ ጥለን ልናልፍ አንችልም። ምናልባት ጠባሳውን የፈጠሩት ሰዎች ተሸኝተው ሊሆን ይችላል ፎር ጉድ። ነገር ግን ያ የተፈጠረ ጥፋት ግን በሄራዊ ቁስል ሊሆን ስለሚችል መጠገቅ ስላለበት መዳን ስላለበት ይሄን ያጠፉ የፈጸሙ ለትምርታዊነቱ ብቻ አይደለም በዚህ በታወቀ ነገር ላይ ተመልሰ እንደገና ትምርት ለመሸመት አይደለም ይሄን የፈጸሙ ሰዎች ተገቢውን ቅድም እንዳልኩት የመጨረሻውን ይሄ ግጥ ማግኘት ያለባቸው ይመስለኛል እንዲያስሆን ነው ምንድነው እንዲያስሆን ነው ተጎዲዎቻችን አትሊስት የህሊና መጠገግ የህሊና መዳን ሊያገኙ የሚችሉት በዛ ነው እነሱ ብቻ ሳይሆን እንደ ኢትዮጵያዊ ትልቅ ኃላፊነት ያለ ይመስለኛልና በምርመራ የሚታይ ነው እሱ ግን ዋናው ከትኩረቱ ዝንፍ ያለ ማለት የኢትዮጵያዊን ህሊና የሚቆረቁር ተግባር በመሆን
መልካም አምባሳደር ታዬ በዚህ ጉዳይ በተለይ በሴቶችና በህፃናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ደግሞ ወንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ህጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ ልውሰዶ። አምባሳደር ታዬ በአንዳንድ የትግራይ ከተሞች ህገወጥ የአየር ጥቃት ተፋላሚ ወገኖች ባላቸው ተፈጽሟል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል ዓለም አቀፉ የሰብአዊ መብት ድርጅት ሂማን ራይትስ ዋች ያወጣው መግለጫ። ስለዚህ ምን ይላል?
አርማቶች ከአምባሳደር ታዬ አስከስላሴ ጋር የተደረገ ተከታይ ክፍል ነገ ይቀርባል።